the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ግንቦት ይቅርታ ትላንት ሰኔ ብለን ነበረ። ግንቦት ሰኔ ነገ ነው። ዛሬ ግንቦት 30 2008 ዓ.ም ነው። ፕሮግራማችን ተጀመረ።
ባለሙያነት ባለው አግባብ ለሰጠ የሚገባ ምላሽ እንጂ ባይልህ ዝም ብሎ ብለናል ብለናል ትፈተናላችሁ ትፈተናላችሁ ለወደቀ ለምን ይፈተናል? ተማሪ ውጤቱ ውድቀት መሆኑን ያወቀ ለምን ይፈተናል?
የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩ ለዕለቱ አብይ ርዕስ ተይዟል።
የተናገሩትም በ12ኛ መልቀቂያ ፈተና ምክንያት የተነሳው ውዝግብ በተመለከተ ነው። እንዳለች ዋዳነች ወደ በኋላ በዕለቱ አብይ ርዕስ ዝርዝሩ ይቀርባል። ዛሬ ሐኪሞን ይጠይቁ ተረኛ ቅንብር ነው። አስቀድሞ ግን ትናንት በገባኑ ቃል መሰረት የታዋቂውን ቡጢኛ መሐመድ አሊን ሕይወት የተመለከተ ዘገባ በሰሎሞን ክፍሌ ይቀርባል።
ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ተረኞቹ የፕሮግራም አስተናጋጆች እኔ አዳነች ፍስሐዬና
እኔም አዲሱ አበበ ነን። መልካም ምሽት እንመኛለን። ዜናው ይቀድማል።
የቦኮ ሐራም ጽንፈኛ አባላት በደቡብ ምስራቅ ኒጀር የሚያካሂዱትን ጥቃት ባባበሱበት በአሁኑ ወቅት በአስር ሺዎች የሚቆጠሩ የአካባቢው ነዋሪዎች ከመኖሪያቸው ለመፈናቀል እንደተገደዱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁመዋል። የስደተኞቹ አገልግሎት እንደሚለው ቦኮ ሐራም ባለፈው አርብ፣ እሁድና ሰኞ ቦሶ በተባለችው ከተማ ላይ ባካሄዳቸው ጥቃቶች በ50,000 የሚገመቱ ሰዎች ዲፋ ከተባለው ክልል እንደተፈናቀሉ ኤድሪያን ኤድዋርድስ የተባሉ የስደተኞች አገልግሎት ቃል አቀባይ ገልጸዋል። በዲፋ ክልል ያለው የጸጥታና የሰብአዊ ሁኔታ እየተባባሰ እንደሄደ የመንግስታቱ ድርጅት የስደተኞች አገልግሎት አሳስቦ ነበር።
ሊቢያ ውስጥ በተባበሩት መንግስታት ድርጅት አደራዳሪነት የተመሰረተውን የህብረት መንግስት የሚደግፉ ሚሊሺያዎች እስላማዊ መንግስት ነን ከሚለው ጽንፈኛ ቡድን ጋር በሚያካሄዱት ውጊያ እየቀናቸው ነው። ይሁንና የብሔራዊ ስምምነት መንግስት በምስራቅ ሊቢያ መንግስታዊ ስልጣኑን በመመስረት ረገድ ብዙም መሻሻል አላሳየም። በሀገሪቱ መዲና ሊቢያና በምዕራቡ ክፍል የብሔራዊ ስምምነቱ መንግስት ኑሯችንን ሊያሻሽል አልቻለም በማለት ነዋሪዎቹ ቅሬታ እየገለጡ ወይም እያሰሙ ነው። የምግብ ዋጋ ንሯል። የመብራት ኃይል አቅርቦት በየጊዜው ይቋረጣል። የገንዘብ ችግር ባለመፈታቱም የሰራተኞች ደሞዝ ለወራት ያህል አልተከፈለም። ሊቢያውያን ከባንክ የሚያወጡት ገንዘብ መጠን እንዲገደብም ምክንያት ሆኗል። የተባበሩት መንግስታት ድርጅት እንደሚለው ከሀገሪቱ 6.3 ሚሊዮን ህዝብ 1.3 ሚሊዮን የሚሆኑት ሰብአዊ ረድኤት ያስፈልጋቸዋል።
ኢስታንቡል ውስጥ ዛሬ ማለዳ ትራፊክ በሚበዛበት ወቅት ፖሊሶች የተሳፈሩበትን አውቶቡስ ኢላማ በማድረግ የፈነዳ መኪና ውስጥ የተጠመደ ቦምብ የ11 ሰዎችን ህይወት አጥፍቷል። ከተገደሉት መካከል 7ቱ ፖሊሶች ናቸው። 36 ሰዎች ቆስለዋል። ቦምቡ የፈነዳው ቬዝኔትስለር በተባለው ታሪካዊ ወረዳ ላይ ሲሆን ቦታ የሚገኘው ኢስታንቡል ዩኒቨርሲቲና ባይዚት አደባባይ የተባለው የአገር ጎብኚዎች መዳረሻ ቦታ አጠገብ ነው። የቱርክ ፕሬዚደንት ሬሴፕ ታይፕ ኤርዶጋን ሃሊክ ሃሴኪ በተባለው ሆስፒታል የቆሰሉትን ሰዎች ለማየት ሄደው ቱርክ በአሸባሪዎች ላይ የምታካሄደው ትግል እስከ መጨረሻው ይቀጥላል ብለዋል። የአሁኑ ፍንዳታ የተፈጸመው ራማዳን ከገባ በሁለተኛው ቀን ላይ ሲሆን ካለፈው ጥር ወር አንስቶ በኢስታንቡልና አንካራ ላይ ብዙ ጥቃቶች ተፈጽመዋል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ የለም።
ሰሜን ኮሪያ ከቅርብ ጊዜያት ወዲህ ባሳየችው የኒውክሌርና የቦሊስቲክ ሚሳይል ፕሮግራም ምክንያት ዋሽንግተንና ቤጂንግ የተጣለበትን ማዕቀብ እንዳያስከብሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ገልጠዋል። ይሁንና ቻይና የደቡብ ቻይና ባህር የኔ ግዛት ነው በምትለው ጉዳይ ላይ ከዩናይትድ ስቴትስ ጋር ሊስማሙ የቻሉ አይመስልም። ዩናይትድ ስቴትስና ቻይና የሰሜን ኮሪያን የኒኩለር ባለቤትነት ሊቀበሉ አይችሉም ሲሉ ኬሪ ለጋዜጠኞች ተናግረዋል። ጆን ኬሪ ይህን ያሉት አሜሪካና ቻይና ቤጂንግ ላይ ያካሄዱት 8ኛው ዓመታዊ ስትራቴጂያዊ ኢኮኖሚ ንግግር ካበቃ በኋላ ነው። ሰሜን ኮሪያ አራተኛ የኒኩሌር መሳሪያ ፍተሻ በማካሄዷ የተባበሩት መንግስታት ድርጅት በያዝነው ዓመት የጣለባትን አዲስ ጠንከር ያለ ማዕቀብ ሙሉ በሙሉ ለማስከበር ዩናይትድ ስቴትስ እና ቻይና ተስማምተዋል ብለዋል ውጭ ጉዳይ ሚኒስትር ጆን ኬሪ።
የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የያዝነው ዓመት ከማብቃቱ በፊት በፓሪስ የተደረገውን የአየር ንብረት ስምምነትን ያጸድቁ እንደሆነ ለማየት ባለሙያዎች እየተጠባበቁ ነው። ህንድ ስምምነቱን ካጸደቀች ኢላማ ከተደረገበት እንደ አውሮፓ አቆጣጠር 2020 ዓመተ ምህረት በፊት በተግባር ላይ እንዲውል ያስችለዋል። በማደግ ላይ ያሉት ሀገሮች የአየር ንብረት ለውጥን የመታገሉን ጉዳይ አክብደው እንደሚያዩ የሚያሳይ ጠንካራ ምልክት ይሆናል ይላሉ ስምምነቱ እንዲጸድቅ የሚማገቱት ወገኖች። በፓሪስ የተደረገውን ስምምነት በሚመለከት ህንድ እስካሁን ባለው ጊዜ ያሳየችው ቁርጠኛነት የለም ሲሉ ነቃፊዎች ይናገራሉ። የዓለምን ደህንነት ለመጠበቅ ከሁለት ዲግሪ መነሻ በታች እንዲሆን ለማድረግ ህንድና የተቀረው ዓለም የተሻለ ጥረት እንዲያደርጉ ያስፈልጋል ይላሉ ነቃፊዎች።
2000 የሚሆኑ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ወታደሮች ቶሩን በተባለችው የፖላንድ ማዕከላዊት ከተማ አየር ወለድን ያካተተ ሰፊ ወታደራዊ ልምምድ እያካሄዱ ነው። እንደ አውሮፓ አቆጣጠር በ1989 ዓ ም የኮሚኒዝም ስርዓት ካበቃበት ጊዜ አንስቶ ፖላንድ ውስጥ ይህን ያህል ስፋት ያለው በሀገሪቱ የተመራ ወታደራዊ ልምምድ ሲካሄድ ለመጀመሪያ ጊዜ ነው። በሰሜን ካሮላይና ከሚገኘው 82ኛው የአየር ወለድ ክፍል የተላኩ የዩናይትድ ስቴትስ ወታደሮች፣ የብሪታንያ ወታደሮች፣ ጀርመን ከሚገኘው የኔቶ ወታደራዊ ሰፈር፣ የፖላንድ ወታደሮች ደግሞ ክራኮ ከሚገኘው ሰፈራቸው በልምምዱ ቦታ ተገኝተዋል። ከ20 በላይ የሚሆኑ የኔቶ አባል ሀገሮች የተሳተፉበት የ10 ቀናት ወታደራዊ ልምምድ ዛሬ ተጀምሯል። ሩሲያ በምስራቅ ዩክራይን የወሰደችው እርምጃ ያሳሰባቸውን የምስራቅ አውሮፓ ሀገሮችን ለማረጋጋት የተወሰደ እርምጃ ነው። የሩሲያ ክሬምሊን ቤተ መንግስት እንዲህ አይነቱ ወታደራዊ ልምምድ ለአህጉሪቱ የመተማመንና የጸጥታ ድባብ አስተዋጽኦ አያደርግም በማለት ያወግዛሉ።
በመጨረሻም የቀድሞዋ የውጭ ጉዳይ ሚኒስትር ዲሞክራት ተወዳዳሪ ሂለሪ ክሊንተን ዲሞክራሲያዊን ፓርቲ ወክለው ለመወዳደር የሚያበቃቸውን ውክልና ለማግኘት በዩናይትድ ስቴትስ የመጀመሪያዋ ሴት ተወዳዳሪ በመሆን ታሪክ እየሰሩ ነው። ዲሞክራሲያዊው ፓርቲ በመጪው ወር ተሰብስቦ በኦፊሴል እስከሚወክላቸው ጊዜ ድረስ ተወካይ ተወዳዳሪ አይባሉም። ዘጋቢያችን ሪቻርድ ግሪን ከዋሽንግተን ዲሲ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
በመጪው ወር በሰሜን ምስራቃዊቱ የዩናይትድ ስቴትሷ የፔንሲልቬንያ ክፍለ ግዛት ዋና ከተማ ፊላደልፊያ ከሚካሄደው የዲሞክራቲክ ፓርቲ ጉባኤ አስቀድሞ የፓርቲው እጩ የሚለው ስያሜ በይፋ የማይሰጣቸው ቢሆንም ተፎካካሪያቸውን የቨርሞንት ክፍለ ግዛቱን ሴናተር በርኒ ሳንደርስን ማሸነፍ የሚያስችላቸውን በምርጫ ሂደቱ ስሌት መሰረትም የ2383 ወኪሎችን ድጋፍ አግኝተዋል። ክሊንተን በበኩላቸው በትላንትናው ምሽት ሎስ አንጀለስ አቅራቢያ ባሰሙት ንግግራቸው ገና ብዙ ሥራ ይጠብቀናል ሲሉ ደጋፊዎቻቸውን አሳስበዋል።
I got to tell you, according to the news, we are on the brink of a historic, unprecedented moment.
እርግጥ ነው የዜና ዘገባዎቹ እንዳረጋገጡት ከዚህ ቀደም ታይቶ የማይታወቅ ታሪካዊ ቅጽበት ውል ሊሆን ነው። ይሁንና ገና አሁንም ብዙ ሥራ ይቀረናል አይደል? ማክሰኞ በስድስት ግዛቶች ምርጫ ይካሄዳል። ለእያንዳንዳችን የራሳችን ለምናደርጋት ድምጽ በጽኑ እንታገላለን። በተለይም ደግሞ ምርጫዎች ከሚካሄዱባቸው ግዛቶች አንዷ በሆነችው በካሊፎርኒያ።
ሴናተር ሳንደርስ በበኩላቸው ሚስ ክሊንተን የፓርቲያቸው እጩ የሚያደርጋቸውን የወኪሎች ቁጥር ከጃቸው ማስገባታቸውን ያመለከቱትን የተለያዩ መገናኛ ብዙሃን ዘገባዎች ያለ በማለት በካሊፎርኒያና በሌሎች 5 ክፍለ ግዛቶች በዛሬው ዕለት በሚካሄዱት ቅድመ ምርጫ ሂደቶች ግዙፍ ድል እንደሚቀዳጁና የፓርቲያቸው እጩ ሆኖ ለመቅረብ ያዙትንም ትግል እስከ መጨረሻው የሚገፉበት መሆኑን እየተናገሩ ነው።
And if there is a large voter turnout, if working people and young people come out in big numbers,
ከፍተኛ ቁጥር ያለው መራጭ ግልብጥ ብሎ ወደ ምርጫ ጣቢያዎቹ ከወጣና ወጣቶች በብዛት ድምጻቸውን ከሰጡ መንግስት 100% የአሜሪካ ሕዝብ ብቻ ሳይሆን ሁላችንንም የሚወክል እንዲሆን ለማስገደድ የሚያስችል ድል እንጎናጸፋለን። እዚህ በካሊፎርኒያ ካሸነፍን በደቡብና ሰሜን ዳኮታ በኒው ሜክሲኮና በኒው ጀርሲ ክፍለ ግዛቶች እናሸንፋለን። የዲሞክራቲክ ፓርቲያችን በሚያካሄደው ጉባኤም ትልቅ የድል መንፈስ ይዘን እንቀርባለን።
የሳንደርስ ቃል አቀባይ ማይክል ብሪክስ ባወጡት ጋዜጣዊ መግለጫም ክሊንተን አብላጫውን የወኪሎች ድጋፍ አግኝቻለሁ ማለት የሚችሉት በመቶዎች የሚቆጠሩትን ሱፐር ዴሌጌትስ በመባል የሚታወቁትን አሁን ክሊንተንን የደገፉትን ነገር ግን ዘግይቶ ሐሳባቸውን መለወጥ የሚችሉትን የፓርቲው ጉምቶች የቆጠሩ እንደሆን ብቻ ነው ሲሉ ተናግረዋል። በመጪው ዓመት በህዳር ወር በሚካሄደው አጠቃላይ ፕሬዚዳንታዊ ምርጫም የሪፐብሊካኑን እጩ ቢሊዮነሩን ዶናልድ ትራምፕን ለማሸነፍ ብቃት ያላቸው ሳንደርስ መሆናቸውን የፓርቲያቸውን ጉምቶች ለማሳመን የምርጫ ዘመቻቸው ይንቀሳቀሳል ሲሉ ብሪክስ ገልጠዋል። 851 ቀሪ ወኪሎች ማንን እንደሚደግፉ የሚለይበት የዛሬው ምርጫ በቅድመ ምርጫዎቹ ፉክክር የመጨረሻው ትልቅ ቀን ተደርጎ ተጠብቋል።
ዜናው አበቃ። ይህ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁ ፕሮግራም ነው። በድጋሚ መልካም ምሽት የምንመኘው አስተናጋጆቻችሁ አዲሱ አበበና
እኔ ማዳነች ፍስሐየንን። የዓለም ዜናውን አደመጥን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን።
ለ12ኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ውዝግብ መፍትሄ ማግኘት የሚቻለው በፖለቲካ ሳይሆን ሙያዊ በሆነ መንገድ ነው ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ብዙ ጊዜ በትምህርት ዓለም ያሳለፉት ፕሮፌሰር እንደተናገሩት የፈተናው ጊዜ እንዲራዘም የኦሮሚያ ክልል ተማሪዎች ያቀረቡት ምክንያት አሳማኝ ነው። እስክንድር ፍሬው ነው ያነጋገራቸው።
የኢትዮጵያ የ12ኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ማነጋገሩን ቀጥሏል። ተማሪዎች፣ መምህራንና የትምህርት ባለሙያዎችም የበኩላቸውን አስተያየት እየሰነዘሩ ነው። ፈተናው ከተቋረጠበት ግንቦት 22 እስከ ዛሬ በመንግስትና የፈተናው ቀን እንዲራዘም በሚጠይቁ ወገኖች መካከል የሚያገባባ ሁኔታ አልተፈጠረም። ግንቦት 22 ተጀምሮ የነበረው ፈተና እንዲቋረጥ የወሰነው የትምህርት ሚኒስቴር ከሰኔ 27 እስከ 30 እንዲሰጥ የወሰነው በማግስቱ ነበር። መጠባበቂያ ፈተና ተዘጋጅቶ እንደነበር በመግለጽ ካለፈው ህዳር ጀምሮ በኦሮሚያ በተካሄደው የተቃውሞ እንቅስቃሴ ምክንያት ተማሪዎች በቂ የመዘጋጃ ጊዜ እንዳላገኙ የሚናገሩ ወገኖች ግን አዲሱ የጊዜ ሰሌዳም ቢሆን መራዘም እንዳለበት እያሳሰቡ ነው። ሰሞኑን የአሜሪካ ድምጽ ያነጋገራቸው በኦሮሚያ ክልል የሚገኙ አንዳንድ ተማሪዎችም አዲሱ የጊዜ ሰሌዳም ቢሆን በቂ የዝግጅት ጊዜ እንደማይሰጣቸው አስረድተዋል። የተቃዋሚው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለበርካታ ዓመታት በመምህርነት የሰሩ የደርግን መውደቅ ተከትሎ በተቋቋመው የሽግግር መንግስትም በመከተል የትምህርት ሚኒስትርነት ያገለገሉ ናቸው። የፈተናው ጊዜ ይበልጥ እንዲራዘም እየጠየቁ ያሉ የኦሮሚያ ክልል ተማሪዎች አሳማኝ ምክንያት እንዳላቸው ያብራራሉ።
በኦሮሚያ ክልል እንቅስቃሴውን የብሶትና የተቃውሞ እንቅስቃሴውን የመሩት በአብዛኛው የሁለተኛ ደረጃ ተማሪዎች ናቸው። እድሜያቸውም በዛ ክልል እንደመሆኑ እና ይሄ ሁሉ ምናልባት በመቶ ሺዎች የሚቆጠር ወጣት ባልተዘጋጀበት ሁኔታ ፈተና እንስጥ ማለት አንደኛ ያ ፌዴራል መንግስት ቢሮ የተቀመጠው ሁሉንም ዜጋ ለማገልገል እንደመሆኑ የተከሰተውን ሁኔታ ግንዛቤ ውስጥ አስገብቶ የጊዜ መሸጋሸግ ማድረግ ማንም ሊነግረው አይገባም። ከዚያም በላይ በትምህርት ገበታ ላይ ሳይኮን ከቀረው አመቱን ሙሉ ሳይቋርጥ ከተማረው ጋር በእንትን አይደለም፣ በስኬል አይደለም እንዲ አለፋቸው ወደቃቸው የሚባለው ይህን ጥያቄ ማንሳት ተገቢ ነው። የጠየቁትም መንግስታችን ነው ብለው እሱኑ ነው የጠየቁት አይደለም። ስለዚህ ጥያቄውም እንደውም በአክብሮት ነው ማለት ይችላሉ፣ መብታቸውም ነው መጠየቅ። እዛ ውስጥ ምናልባት አንድ ቀን ሰልፍ ወጥቶም የማያውቅ ግን ትምህርት ቤቱ ስለተዘጋ ባን ተማሪ አለ።
ለችግሩ እልባት ማግኘት የሚቻለውም በፖለቲካ ሳይሆን ሙያዊ በሆነ አግባብ በመንቀሳቀስ እንደሆነ ፕሮፌሰር በየነ ያምናሉ።
ፕሮፌሽናሊዝም ባለው ባለሙያነት ባለው አግባብ ሊሰጥ የሚገባ ምላሽ እንጂ በእልህ ዝም ብሎ ብለናል ብለናል ትፈተናላችሁ ልወደቅ ለምን ይፈተናል? ተማሪ ውጤቱ ውድቀት መሆኑን እያወቀ ለምን ይፈተናል? ስለዚህ ይሄ እውነቱ ፕሮፌሽናሊዝምን የሚጠይቅ መፈተን ማለት ምንድን ነው? ተማሪ የትምህርቱን መርሃ ግብር ጨርሶ አለ ወይ አላለም? በመሀሉ ምን የገቡ ሳንካዎች አሉ ተብሎ ሁሉ ተገናዝበው ነው እኮ ፈተና የሚሰጠው። ዝም ብሎ ቀን ስለተቆረጠ ቁጥራቸው በጣም ሰፊ የሆኑ ወጣቶች እክል ባጋጠማቸው ሁኔታ አንዳንዶቹም ራሳቸው ያልፈጠሩ የዚህን ካልም ያልሆኑ ግን ሁኔታው ለዚህ አብቅቷቸዋል። ይሄንን በባለሙያነት በፕሮፌሽናሊዝም ምናምን ነው እንጂ የፖለቲካ እንደምታውና ምኑን ያደግ ከሌሎች ጋር ልህ ስለተጋባ ዲያስፖራ ያሉ ቀስቃሾች እንዲህ ስላሉ በዛ መወሰን አለበት።
የፈተና መውጣትና ከነመልሱ የመሰራጨት ሁኔታ በዚህ ደረጃ አጋጥሞ የማያውቀውም ሙያዊ በሆነ መንገድ ስለተሰራ እንደሆነ ፕሮፌሰር በየነ አስታውሰዋል።
ከዚህ በፊት እንደዚህ ግጭቶች ተማሪዎች ክፍል አንገባም በዚህም በተማሪ እንቅስቃሴ ምክንያት ነው ሳይግሏላ ቀርቶ አይደለም። ያኔ ፈተናውን ማኔጅ ሲያደርጉ የነበሩ ሲያስተዳድሩ የነበሩት ሁኔታውን አገናዝበው አራዝመው ያውቃሉ። ኦኬ በሰኔ የሚደረገውን ወደ መጨረሻ አንፋቀቁበት ግንቦት ነው አይ ቲንክ በአብዛኛው ፈተናዎች ይካሄዱ ነበረው። ይህንን ማንፋቀቁ ማሸጋሸግ ድሮም የተለመደ ነው የተጨባጩን ሁኔታ እና አንድም ዜጋ ከዚህ ሳይጠቀም እንዳይቀር ጥረት ማድረግ አለበት። ይህንን ፈተና የሚወጣው አካል ይሄ የእልህ ጉዳይ አይደለም፣ ህዝብን የማገልገል ጉዳይ ነው። እዚህ የቀረበው ምናልባት ወጣቶች ምንድነው ኦሮሚያ ክልል በነበረ ሁለተኛ ደረጃ ተማሪዎች አካባቢ የቀረበው ጊዜ ይራዘምልን የሚሉት ጥያቄ ተገቢ ጥያቄ ነው። ማንም ሊና ያለው ሰው ሚያይ ነው።
ግንቦት 22 ተጀምሮ የነበረው ፈተና መቋረጡ ቅሬታ የፈጠረባቸው አካባቢዎችም አሉ። ጊዜያችን እንዲባክን ሞራላችን እንዲነካ ተደርጓል ያሉ ቪኦኤ ያነጋገራቸው አንዳንድ የአዲስ አበባና የሌሎች አገሪቱ አካባቢዎች ተማሪዎች ቅሬታቸውን መግለጻቸው ይታወሳል። ካለፈው ህዳር ጀምሮ የተቃውሞ እንቅስቃሴ በተካሄደበት የኦሮሚያ ክልል ግን ሁኔታው የተለየ ነው። ቀደም ብሎም ቢሆን የፈተናው ጊዜ እንዲራዘም ጥያቄ ሲያቀርቡ ባለስልጣናትን ሲወተውቱ መቆየታቸውን ነው ተማሪዎች የጠቆሙት። ይህ የኦሮሚያ ክልል ተማሪዎች ቅሬታና ጥያቄ ግን በመንግስት የመገናኛ ብዙሃንም ሆነ በትምህርት ሚኒስቴር ባለስልጣናት ሲጠቀስ አይሰማም። የፈተናውን መውጣትና የሂደቱንም መታወክ አስመልክተው ለመንግስት የመገናኛ ብዙሃን አስተያየት የሰጡት የትምህርት ሚኒስትር ሽፈራው ሽጉጤም እንደ ፕሮፌሰር በየነ ሙያዊ አሰራር ላይ አላተኮሩም። እርሳቸው እንዳሉት እስካሁን እንዲህ አይነቱ ሁኔታ ያልተከሰተው ህዝቡ ባህል ምክንያት ነው።
እስካሁን የኛ ሀገር ከሌላ ሀገር በተለየ ሁኔታ የፈተና ስርቆት እንደዚህ በሰፊ በሆነ መንገድና አጠቃላይ ስርዓቱን በሚያውቅ መንገድ ያልተከሰተው የህዝባችን ባህል የህዝባችን ስነ ምግባር ይሄንን ስለማይፈቅድ ነው። ይሄ በእርግጥ ማረጋገጥ የሚቻለው ትላንትና ጉዳዩ ከተከሰተ በኋላ ይሄን ጉዳይ እኛ ፈጽመናል ብሎ ኃላፊነት የወሰዱ አካላትን እንኳን በከፍተኛ ተቃውሞ ነው ህዝቡ የተቃወመው። ይሄ በጣም በጣም ሊበረታታና ሊደገፍ የሚገባ ነው። አሁንም ህዝቡ ይህንን መልካም ባህል ይህንን መልካም እሴት በመጠበቅ ከዚህ በኋላም የልጆቻችን የቀጣዩ ዘመናችን እድል ፈንታ የሚወስኑ ወጣቶቻችንን እድል ፈንታ ላይ በሚነሱ ሞራል በጎደላቸውና ጎጂ በሆነ መንገድ በሚንቀሳቀሱ ወገኖች ላይ ህዝቡ አሁን የጀመረውን የተቃውሞ ስራ አጠናክሮ መቀጠል ያለበት።
ለፈተናው መውጣት ኃላፊነቱን የወሰዱ ወገኖች ግን በእንደዚህ አይነት አገላለጾች አይስማሙም። የተፈጸመው ተግባርም ስርቆት አይደለም ባይ ናቸው። ቪኦኤ ሰሞኑን ያነጋገራቸው የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጃዋር መሐመድ ይሄንኑ ነበር ያብራሩት።
በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ወይ ቡድን ንብረት ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን አብጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው፣ ባለፈው እንደተናገር ነው። ከዛ በፊት የማሳመን፣ የውትወታ፣ የአቤቱታ ሁሉም ሙከራ የተደረገው ከዛ በኋላ የተወሰደ ነው።
ትምህርት ሚኒስቴር አዲስ ያወጣው የ12ኛ ክፍል መልቀቂያ ፈተና መርሃ ግብር ሌላ ቅሬታ ተጨማሪ አስተያየት እያስከተለ ነው። አዲሱ መርሃ ግብር የሚውለው በረመዳን ወር መጨረሻና በኢድ አካባቢ መሆኑ ነው የዚህ ቅሬታ መነሻ። የትምህርት ሚኒስትሩን ተጨማሪ አስተያየት ለማግኘት ሰሞኑን ያደረግኩት ጥረት አልተሳካም። ሚኒስትሩ ሽፈራው ሽጉጤ ለቃለ መጠይቅ ከተገኙ ከተጨማሪ ዘገባ ጋር መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። እነዚህን ተቃውሞዎች በተመለከተ በትናንትናው ዕለት በትምህርት ሚኒስቴር የኮሚኒኬሽንስ ጉዳዮች ዳይሬክተር ተወካይና ከፍተኛ ባለሙያ አቶ አህመድ ሲራጅን ጽዮን ግርማ አነጋግራ ነበር። ዛሬ የመጨረሻው ክፍል ይቀርባል።
አቶ አህመድ፣ አንድ የብሔራዊ ፈተና ከአንድ የፌዴራል መስሪያ ቤት ውስጥ እንዴት ሾልኮ ሊወጣ ይችላል?
እኔ ይሄ በእርግጥ በታሪክ ክስተት ለመጀመሪያ ጊዜ ያጋጠመ ነው ክስተት ነው። አሁን ጥንቃቄዎችን ተምረናል፣ ተጨማሪ ቴክኖሎጂዎችን መጠቀም ተምረናል፣ ሌሎችም የምንማራቸው ነገሮች አሉና ወደፊት አንዱ ትምህርት እንግዲህ ከዛ ሳይድ የምንጠብቀው እሱ ነው እና እየተጣራ ነው መልኩ እንዴት እንደወጣ የት እንደሾለከ ሲጓጓዝ ነው ወይስ እዛው ታዛዥ ላይ ደርሶ ነው? እንዴት እንደሆነ ወደፊት ያው አብረን በምንሰማው ነው የሚሆነው። እኔም ለመስማት ጉጉቱ አለኝ።
ከዚህ በኋላ ያለውስ ለቀደመው ፈተና ሾልኮ መውጣት ኃላፊነቱን የወሰዱት የኦሮሞ ተቃውሞ እንቅስቃሴ አስተባባሪዎች አሁንም ለተማሪዎቹ በቂ ጊዜ የማይሰጥ ከሆነ ተመሳሳይ ድርጊት እንደሚፈጽሙ አስታውቀዋል። እና አሁንስ ተመሳሳይ ነገር ቢያጋጥም በዚህ ላይ ትምህርት ሚኒስቴሩ አላሰበበትም?
እንግዲህ ምናልባት እንግዲህ ያው የታሰበ ነገር ካለ በውሳኔ ደረጃ የምንሰማ ይሆናል። መቼ አመራሮቻችንም ያዳምጣሉ። የትኛው ያዋጣል የሚለውን ነገር ወይ ይጸናሉ ወይ ባላንስ አድርጎ ሊሉ ይችላሉ። ግን ዝም ብሎ ከፊት ያለውን ግን ስራ ማየት በጣም ጥሩ ነው። የቸገረን ነገር ማለት ነው የአመት በዓሉ ቅድም አነሳሽው የጾም ምናምን ያልችው ነገር ሳይነሳ ቀርቶ አይደለም። እኔ ሙስሊሙ ህብረተሰብ ግን በዚህ አጋጣሚ ቢቸግር ያወጣነውን እቅዳችንን ከነ ችግሩ ተቀብሎልን ይህን ችግር እንድናልፍ አስፈላጊውን ትብብር እንድናደርግ ነው የሚጠይቀው። ከዚህ በላይ እንግዲህ የሚያስደስት እቅድም ተለውጦ ከታየ እሰየው ነው፣ እኔም ደስተኛ ነኝ።
ጥያቄው ግን የሙስሊም ተማሪዎቹ ብቻ ሳይሆን አሁንም በኦሮሚያ ክልል ያሉ ተማሪዎች የሚያነሱት ነው። ቀኑ ምንም የሚቀየርበት አማራጭ የለም ካሁን በኋላ እያሉ ነው።
ቅድም ያልኩሽ ነው። ይኸውልሽ ዘንድሮ እኮ እንቅስቃሴዎች በአማራ ክልልም በተወሰኑ ቦታዎች ላይ ነበሩ። አሁን ለእነሱ ስፔሻል ኬዝ አልተደረገም። ምክንያቱም ይታወቃል፣ በሜካፕ የሚሸፈኑ ጊዜያቶች እና ያልሆኑ ቦታዎች ይታወቃሉ። እና አሁን ምንድን ነው ምናልባት ለብዙ ጊዜ አቋርጠው እንግዲህ እኛም ከነዛ የተለየን አይደለም የሚሉ ትምህርት ቤቶች ካሉ ከክልሉ ጋር ተነጋግሮ በአፋጣኝ መፍታት ይቻላል። እንዲያው ክልሉ በደንብ አላየም፣ በደንብ አላማከረም፣ የማጣራት ሂደቱ ክፍተት አለበት ከተባለ ከክልሉ ጋር ተነጋግሮ አሁንም ከክልሉ የሚመጣልንን ነገር ላለማስተካከል ትምህርት ሚኒስቴር እንደዚህ አይነት አቋም የለም። ከክልል ጋር ነው የሚሰራው። ክልል ያመጣለትን ነገር ያምናል፣ መተማመኑ አለ። ስለዚህ እንዲያው ቅሬታ እንኳን ቢኖር እኛ አልተካተትንም በዚህ ውስጥ የሚለው ነገር በፌዴራል መንግስት ሳይሆን በክልሉ ላይ ነው መሆን አለበት እና የክልሉ መንግስትም እንዴት እንደሰራው በምሳሌነትም ተነስቶ ማስረዳት ይቻላል እና በአፋጣኝ ትምህርት ሚኒስቴር ብቻ ላይ አይደለም ጥያቄውንም ማቅረብ የጉዳዩም የችግሩን ባለቤት ሆኖ አድርጎ ማለት አንሷል ሊባል ይችላል እንጂ ይሄ እንግዲህ ተወስኗል። ያንሳ ላይ ከተባለ እኮ የክልል መንግስቱ ነው መጠቀ ያለበት።
ጥያቄውን የሚያቀርቡት አካላት ፈተናው የሚዘጋጀው በፌዴራሉ መንግስት ስር ባለው የፌዴራሉ ትምህርት ሚኒስቴር ነው። ፈተናውም ሾልኮ የወጣው ከዛ ነው። አሁንም የቀጣዩን ፈተና የተዘጋጀው በዛው በትምህርት ሚኒስቴር ስር ነው። አሁንም የፈተና ፕሮግራም ያወጣው እሱ ነው። ስለዚህ ቀኑ ካልተቀየረ አሁንም እርምጃ የምንወስደው በፌዴራል በሚወጣው ፈተና ላይ ነው እያሉ ነው። እና
በማጣሪያ ውስጥ መኖር ነበረብን በተጣሩትና ዳግም ይወስዳሉ ተብሎ ባሉት ውስጥ መሆን ነበረብን የሚሉ ካሉ እነሱም ያው አንድ ወር አግኝቷል። እችን ጊዜ በሰላም እንድናልፍ ነው እኔ ጥሪ የምናቀርበው። እልህ ውስጥ መገባባት ጥሩ አይመስለኝም። ጥያቄዎች ሲቀርቡ ለሁለቱም መንግስታት መቅረብ አለባቸው። የክልል መንግስት በጣም ወሳኝ መንግስት ነው በፌዴራሊዝም ስርዓታችን። እኛ እነሱ ያመጡልን ነገር መግፋት አንችልም። በጋራ ነው የምንሰራው፣ ከእነሱ ጋር ነው የምንሰራው። እነሱ ይሄ ነው ይሄ ብሎ ያመኑበትን ነገር ተቀብለን መስራት ነው። ይሄን ቀንስ ያምጣ ምናምን የሚባል ነገር ሊሆናችን፣ ግን ችግራችን በሙያ ይተዋወቃል ችግሩን እኛ ያለብንንም ጫና ኮንሲደር ያደርጋሉ። ከታች ደግሞ የሚመጣውንም እንደዚያ ባላንስ አድርጎ ነው የሚሰጡን እና ከዚህ አንጻር ከዚህ በላይ ቁጥር መጥቶ አሳንሰን የላክነው ነገር አልነበረም እና መጠየቅም ካለብን ፌዴራል መንግስት ብቻ አይደለም፣ እንደ ትምህርት ሚኒስቴር ብቻ አይደለም፣ የክልል መንግስትም እንዴት እንደሰራው መጠየቅ አለበት።
ባለፈው ሳምንት በአዲስ አበባ ዩኒቨርሲቲ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን በዚህ ጉዳይ ላይ አነጋግረናቸው ነበር እና እሳቸው ያሉት ምንድን ነው አንድ ትምህርት ሚኒስቴርን የሚያክል ትልቅ ተቋም የብሔራዊ ፈተና ሾልኮ ወጥቶበት እንደዚህ አይነት አስጨናቂ ውጥረት ውስጥ መግባቱ በሀገሪቱ ያለው የመንግስት ስርዓት መናድን፣ መፈራረስን ወይም ደግሞ ችግር ውስጥ መግባቱን ለማሳያ አንድ ምሳሌ ነው ብለዋል። እርስዎ ምን ይላሉ?
እኔ ሁለተኛ ቢሆን ኖሮ ይገራው ነበር። ክስተት አንድ ስህተት ያጋጥማል። ይህ አሁን ሁለተኛ አሁን በምለው ላይ ቢያጋጥመን እኔም አንቺን ሀሳብ ሼር አደርጋለሁ። ከዚያ ውጭ እንግዲህ በአንድ ጊዜ ክስተት የሚመዘን መንግስት የለም። በአንድ ጊዜ ክስተት ያው አንድ ይሸወዳል ሰው፣ ሁለቴ ግን መሸወድ ሞት ነው። እዚህ ላይ ሁለተኛው ላይ ያን እሰለፋለሁ፣ ምንም ችግር የለም። አሁን ግን በአንድ ክስተት እንግዲህ ስጋቱ አለ። ሀገር አቀፍ ፈተና እኮ ሁለት ሁለት የሚዘጋጀው ዛሬ አይደለም፣ ኃይለ ሥላሴ ጊዜም በደርግ ጊዜም ጭምር እኮ ነው። ግን በአጋጣሚ ተጠቅመን አናውቅም። ሁለተኛውን ፈተና ለመጀመሪያ ጊዜ መጠቀማችን ነው እና ይሄ የመጀመሪያ ክስተት ነው፣ እንደ ሀገር የመጀመሪያ ክስተት ነው። ከተደገመ ግን ሞት ነው።
አቶ አህመድ ሲራጅ ሚስባህ በጣም አመሰግናለሁ።
በጣም አመሰግናለሁ።
የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእነ አቶ ሀብታሙ አያሌውና በአቃቤ ሕግ መካከል ባለው ክርክር ላይ ለአራተኛ ጊዜ ቀጠሮ ሰጠ። ጉዳዩ አብስቶ መጓተቱን የገለጡት የተከሳሽ ጠበቃ መንግስት መፍትሄ እንዲሰጥ ጠይቀዋል። መለስካቸው አማሃ ነው ዝርዝሩን ይላከልን።
በቀድሞው አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና ዳንኤል ሽበሺ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ በአረና ለዲሞክራሲና ለሉዓላዊነት አመራር አባል አቶ አብርሃ ደስታ እንዲሁም በአቶ አብርሃም ሰለሞንና በአቃቤ ሕግ መካከል ባለው ክርክር ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ፍርድ ቤቱ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ለውሳኔው መዘግየት ምክንያት ያደረገው የሥራ መደራረብን ነው። ከዚህም በላይ የእናቱ ሀብታሙ ጉዳይ ሰፊ ስለሆነ ረዘም ያለ ጊዜ መጠየቁን ገልጿል። የተከላካይ ወይንም የተከሳሾቹ ጠበቃ አቶ አምሃ መኮንን ግን ጉዳዩ ተጓትቷል፣ በዜጎችም ላይ ጉዳት እየደረሰ ነው ሲሉ ያስረዳሉ።
በዚህ ሂደት ውስጥ እንግዲህ አራቱ እስር ቤት ነበሩ። ሀብታሙ አያሌው፣ ዳንኤል ሽበሺ፣ የሸዋስ አሰፋ እና አብርሃ ሰለሞን እስር ቤት ነበሩ። ያው ሰበር ሰሚ ችሎቱ በሰጠው ውሳኔ መሰረት ከእስር ተፈቷል። ሶስቱ አብርሃ ደስታ አሁን ድረስ እስር ቤት ነው። ከዚህም በተጨማሪ ያው ውጭ ካሉት ውስጥም የጤና ችግር ሀብታሙ አያሌውን በተመለከተ ለምሳሌ የጤና ችግር አለበት፣ መታከም አለበት። ነገር ግን ያው በዚህ ይግባኝ ምክንያት ከሀገር እንዳይወጣ የመንቀሳቀስ መብቱ ተገድቦ ነው ያለው በፍርድ ቤት። ስለዚህ በእኔ በኩል እንግዲህ በአጠቃላይ ጉዳዩ ተጓቷል፣ ከሚገባው በላይ ተጓቷል። በሌላ በኩል እንደሚታየው እውነትም ፍርድ ቤቱ ላይ የስራ ጫና እንዳለ ይታያል።
በፌዴራል ጠቅላይ ፍርድ ቤት በተለይ በወንጀል ይግባኝ ሰሚ ችሎት የሚታየውን የስራ ጫና እረዳዋለሁ ያሉት አቶ አምሃ መኮንን መፍትሄው ከመንግስት በኩል መምጣት እንዳለበትም ጠቁመዋል።
እዚህ ላይ እንግዲህ ዜጎች የተፋጠነ ፍትህ እንዲያገኙ ሁኔታዎችን የማመቻቸት ከፍተኛው ኃላፊነት መንግስት ነው። ዳኞች የአቅማቸውን ነው ሊሰሩ የሚችሉት። መንግስት ግን ሰዎችን መክሰስ፣ ህግን ማስከበር አንድ ነገር ነው። ይሄ የመንግስት ባህሪ ነው፣ ከመንግስት ይጠበቃል። ከዚሁ እኩል ግን ከመንግስት የሚጠበቅ ትልቅ ኃላፊነት በአንድ ወይም በሌላ ምክንያት ወደ ፍትህ ስርዓት ውስጥ የገቡ ሰዎች መብታቸው የሚከበሩበትን ሁኔታ የማረጋገጥ በተለይ የተፋጠነ ፍትህ እንዲያገኙ የማረጋገጥ ለአፍታም ሊዘነጋ የማይገባ ግዴታ አለበት። ከዚህ አንጻር በእኔ በኩል መንግስት ግዴታውን እየተወጣ አይደለም። በተለይ ጠቅላይ ፍርድ ቤት ላይ የምናየው አንድ የወንጀል ችሎት ብቻ ነው። ይሄ በፌዴራል ጉዳዮች የተከሰሱ ሰዎች በሙሉ ይግባኝ ሲያቀርቡ የሚያይ ችሎት ነው። በየጊዜውም እንደምንታዘበው ከድሬዳዋ፣ ከመቀሌ፣ ከሁሉም የአገሪቷ ክፍሎች በከፍተኛ ፍርድ ቤት ላይ ቅሬታ ያላቸው አቃቤ ሕግንም ጨምሮ የሚያቀርቡትን ይግባኝ የሚሰማው ይሄ ችሎት ብቻ ነው እና ከዚህ አንጻር መንግስት የሚጠበቅበትን ኃላፊነት ተወጥቷል የሚል እምነት የለኝም።
አቃቤ ሕግ እነዘላለም ወርቅ አገኘው በሚል የክስ መዝገብ ጥቅምት ወር 2007 ዓ.ም ላይ በሽብር ወንጀል ክስ ከመሰረተባቸው 10 ተከሳሾች መካከል አምስቱ ማለትም ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሰሎሞን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ውሳኔ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። በቀሩት በአምስቱ ደግሞ ክሱን እንዲከላከሉ ወስኖ ጉዳያቸውን ሲመረምር ከቆየ በኋላ ከጥቂት ወራት በፊት ዮናታን ወልዴንና ባህሩ ደጉን በነጻ ሲያሰናብት በዘላለም ወርቅ አገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ ላይ ጥፋተኛ ናችሁ በማለት የእስራት ቅጣት እንዲጣለባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ደቡብ አፍሪካ ውስጥ የሽብር ጥቃት አደጋ ሊጣል እንደሚችል ዩናይትድ ስቴትስ፣ ብሪታንያና አውስትሬሊያ እያስጠነቀቁ ነው። ደቡብ አፍሪካውያን እንዳይደናገጡ መንግስት እየመከረ ሲሆን አንድ የሀገሪቱ የሽብር ጉዳዮች ከፍተኛ ተንታኝ ጆሃንስበርግ መዘናጋት እንደማይኖርባት አሳስቧል። ዘጋቢያችን አኒታ ፖል ከጆሃንስበርግ የላከችው ዘገባ አለ፣ ሰሎሞን አባተ ያቀርበዋል።
አሁን ለጊዜው የደቡብ አፍሪካ ዐይኖችና ቀልብ እረፍት ከማጣታቸውና ውዥንብር ከመብዛቱ በስተቀር የተሰማ ኮሽታ የለም፣ ምንም የለም። ጆበርግ የሚገኘው የአሜሪካ ኤምባሲ ከትናንት በስተያ ቅዳሜ ድንገት አንድ መግለጫ አወጣና እስላማዊ መንግሥት ቡድን በደቡብ አፍሪካ የገበያ ማዕከላት ላይ አደጋ ሊጥል እንደሚችል ተናገረ። ትናንት ሰኞ ደግሞ እንግሊዝና አውስትራሊያ ማስጠንቀቂያውን አጠናከሩ። የአሜሪካ ኤምባሲ ስጋቱን ተለይቶ የታወቀና ከተአማኒ ምንጭ የተገኘ እንደሆነ አስታውቋል። ያ ምንጭ ማን ወይም ምን እንደሆነ ግን አንዳቸውም ፍንጭ አልሰጡም። የዛሬ 7 እና 8 ወር አካባቢም ለነገሩ ዩናይትድ ስቴትስ ተመሳሳይ ማስጠንቀቂያ አሰምታ ነበረ። የሰሞኑን ስጋት በተመለከተ የደቡብ አፍሪካ መንግሥት እምብዛም የተጨነቀ አይመስልም። ከአሜሪካው የማንቂያ ጥሪ ከሁለት ቀናት በኋላ የደህንነት ሚኒስትሩ ብቅ ብለው ተረጋጉ ብለዋል። ሚኒስትሩ ዴቪድ ማክሎቦ በዚሁ መልእክታቸው ጠንካራና የተረጋጋን ዲሞክራሲያዊ ሀገር ሆነን እንቀጥላለን፣ ማስጠንቀቂያው የደቀነብን አንዳችም አጣዳፊ አደጋ የለም ብለዋል። ለነገሩ ደቡብ አፍሪካ የሽብር ፈጠራ ቀዳሚ ኢላማ አይደለችም ሲሉ የሽብር ጉዳዮች ተንታኟ ያስሚን ኦፐርማን የሚኒስትሩን መልእክት አጠናክረዋል።
እስላማዊ መንግስት ወይም ሌላ ማንም ጽንፈኛ ቡድን ደቡብ አፍሪካ ውስጥ ሰው በሚበዛባቸው ወይም ጎብኚዎች በሚያዘወትሯቸው ስፍራዎች ላይ አደጋ እንደሚጥል የሚያረጋግጥ አንዳችም ተጨባጭ ማስረጃ የለም። ስለዚህ የስጋቱ መጠን ትንሽ ነው።
የአልቃይዳ ግብረአበር የሆኑ ቡድኖች ከዚህ ቀደም በሚቃወሟቸው የአፍሪካ መንግስታት ላይ አደጋዎችን ጥለው ያውቃሉ። አይቮሪ ኮስትን፣ ኬንያን፣ ዩጋንዳን ለዋቢ ጠቅሷል። የናይጄሪያው ቦኮ ሐራም የእስላማዊ መንግሥት ቡድን ጉዳይ አስፈጻሚ መሆኑን እያወጀ በራሷ በናይጄሪያና በጎረቤት ሀገሮች ላይ የመረሩ መከራዎችን ሲያደርስ ቆይቷል፣ እያደረሰም ነው። ደቡብ አፍሪቃ ግን እኮ ከእነዚያ የግብግብና የግርግር መንደሮችና ግንባሮች የራቀች አገር ነች ብለው የጸጥታ ሚኒስቴሩ መሥሪያ ቤት ቃል አቀባይ ብራያን ዱቤ ማስጠንቀቂያዎቹን አጣጥለዋል። በዚያ ላይ ደቡብ አፍሪካ በጽንፈኞቹ የሁከት ቡድኖች ላይ የሚካሄደው ውጊያ ዋና ተዋናይ አይደለችም።
ደቡብ አፍሪካ በዓለም ዙሪያ ያሉ ግጭቶች ሁሉ በድርድርና በሰላማዊ መንገድ እንዲፈቱ የሚሟገት የውጭ ፖሊሲ ያላት አገር እንደሆነች ነው የምናምነው። በዚህ አቋማችን ምክንያትም ደቡብ አፍሪካ የአንዳንድ ጽንፈኛ ቡድኖች ኢላማ አትሆንም የሚል እምነት አለን።
ይሁን እንጂ ይላሉ በሌላ በኩል የሽብር ምርምርና ትንታኔ ኅብረት ዳይሬክተሯ ጃስሚን ኦፐርማን፣ ደቡብ አፍሪካ ነጻና ንጹሕ ነች ማለት አይደለም። ከ20 እስከ 80 የሚሆኑ ደቡብ አፍሪካውያን ለእስላማዊ መንግሥት ቡድን መግባታቸውን እንደሚሰሙ የሚጠቁሙት ኦፐርማን ብዙዎቹ ቡድኑን የተቀላቀሉት በተዋጊነት ሳይሆን አስተማሪና አስተዳዳሪ እየሆኑ መሆኑን ገልጸዋል። እርሳቸው ያሏቸው ግንኙነቶች ደቡብ አፍሪካ ውስጥ የእስላማዊ መንግሥት ሕዋሶች ስለ መቋቋማቸውም ይሁን የሽብር ጥቃት እየተቀነባበረ ስለ መሆኑ የሚያውቁት ነገር እንደሌለ አመልክተዋል። ይሁን እንጂ የዓለም ሀያላኑ ድቆሳና እርግጫ ሲበዛበት ቡድኑ ፊቱን ወደ እንዲህ አይነቱ ጥቃት ሊያዞር እንደሚችል ያላቸውን ግምት ተናግረዋል። የጸጥታ ባለሥልጣናቱ ከስለላ ተቋማት ጋር በተከታታይ መረጃ እንደሚለዋወጡና ሁኔታዎችን በግልጽ እንደሚከታተሉ የጸጥታ ሚኒስቴሩ ቃል አቀባይ ዱቤ አመልክተዋል። በሌላ በኩል ደግሞ የደቡብ አፍሪካውን የጥቃት ማስጠንቀቂያ ያወጡት ሦስቱም አገሮች አሜሪካም፣ አውስትራሊያም፣ እንግሊዝም አንዳቸውም ዜጎቻቸው ወደ ደቡብ አፍሪካ እንዳይሄዱ የሚያሳስብ ማስታወቂያ አላወጡም።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በ19 በ22ና በ25 ሜትር ባንድ ላይ እንገኛለን። እንዲሁም በናይል ሳት ማድመጥ ትችላላችሁ። አድማጮች፣ የላካችኋቸው አስተያየቶች የሚቀርቡበት ሰዓት ላይ ደርሰናል። ለአሁኑ እነዚህ ነው የመረጥነው።
ጤና ይስጥልኝ ቪኦኤዎች፣ እኔ ያደታ እባላለሁ። ጉዳዩ ሰሞኑን በኢትዮጵያ ስለተቋረጠው የማትሪክ ፈተና በሚመለከት ነው። እኔ እንደሚገባኝ ፈተና ተማሪዎች የተማሩትን ምን ያህል እንደቀሰሙ እንደገባቸው ለማረጋገጥ ነው እና አሁን በኦሮሚያ ውስጥ የተከሰተ ችግር እንዳለ ሆኖ ልጆቹ ሳይማሩ ፈተና ለመስጠት መሞከሩ ራሱ ምን ለማወቅ እንደሆነ አይገባኝም። በዚህ ላይ ደግሞ በኢትዮጵያ ውስጥ ትምህርት ሲቋረጥ የመጀመሪያ ጊዜ አይደለም። ለምሳሌ በጃንሆይ ጊዜ ረብሻ ይደረጋል፣ ግን ዩኒቨርሲቲዎች ትምህርት ቤቶች ፈተና ከመስጠታቸው በፊት ክራሽ ፕሮግራም እያዘጋጁ ለፈተና ያዘጋጇቸዋል እና ይሄ በፍጹም አግባብ የሌለው ለምን እንደሆነ ምንም ሊፈታ የማይችል እንቆቅልሽ ነው። በዚህ ላይ እኔ አንድ የሚገርመኝ ነገር ኦሄዲድ የሚባለው ድርጅት በኢትዮጵያውያን የታክስ ገንዘብ እዛ ተቀምጦ ተደልቦ የሚቀመጥ ነው። አንድም የኢትዮጵያ ኦሮሞ ሪጅን ችግር ሲከሰት ራሱ መፍትሄ የማይሰጥ ከሆነ ለምን ገንዘቡ እንደሚከፈለው አይገባኝም። እና ይልቁንስ ጠቅላላው ተበትኖ ገንዘቡ ለድርቅ እርዳታ ቢውል ይመረጣል ብዬ ነው አስተያየቴን የሚሰጠው። እባካችሁ አስተላልፉልኝ። ይህንን ሰርጉ ወያኔ ብቻውን የሚወስን ከሆነ ምን ይሰራል እዛ ተቀምጦ? አመሰግናለሁ። ባባይ
ተናስተል። እንደምናላቸው አሜሪካ ሬዲዮን ሰራተኞችና አድማጮችን በሙሉ በጣም አመሰግናለሁ። እድሜና ጤና ለምንላችኋለሁ። በጣም ጥሩ ፕሮግራም ነው ያላችሁ። በተረፈ ግና በቤት ሰሞን በአስራ ሁለተኛ ክፍል የመልቀቂያ ፈተና በተደረገው ጆሀር መሀመድ ሁልጊዜ ጥሩ ነገር ለኢትዮጵያ እንደማይመኝን የማውቃለሁ። እዚህ ቀደም በሚያደርጋቸው ውይይቶች ስንት ከሁለት ሚሊዮን በላይ ተፈታኞችን በንድ የተወሰኑ 20-30 ሺህ በማይሞሉ ተማሪዎች ይህን ያህል ጉዳት ማድረሱ ተገቢ አይመስለኝም። ሳይላ አመሰግናለሁ።
አድማጮች ለአስተያየቶቻችሁ እናመሰግናለን። ወደፊትን መላኩን እንድትቀጥሉ እናበረታታለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን ዝግጅት እንድትከታተሉ እንጋብዛለን። ወደ ቀዳሚው የሁለተኛ አጋማሽ ቅንብር ነው የምናልፈው። ሰሎሞን ክፍሌ በትናንት የስፖርት ፕሮግራሙ እንዳስተዋወቀው የቀድሞ ስሙ ካሼስ ክሌ አሁን መሐመድ አሊ የህይወት ታሪኩን እንደሚከተለው አቅርቧል። Here's the story of Cassius Clay, who changed his name to Muhammad Ali. He knows how to talk and he knows how to fight, and all the contenders were beat out of sight. Sing Muhammad, Muhammad Ali. He floats like a butterfly, stings like a bee. የቀድሞው የዓለም የከባድ ሚዛን ሻምፒዮን መሐመድ አሊ ላለፉት 32 ዓመታት ለፓርክንሰንስ የነርቭ ህመሙ በሕክምና ላይ ቆይቷል። ተወዳጁና ብዙ ጊዜ በሚወስዳቸው ጠንካራ አቋሞቹና በሚሰጣቸው አስተያየቶች አጨቃጫቂ የነበረው አሊ ፕሮፌሽናል ቦክስን ለረጅም ጊዜ ይዞ ቆይቷል። በዚህም ስፖርትስ ኢሉስትሬትድ መጽሔት አሊን የ20ኛው ምዕት ዓመት ምርጥ የስፖርት ሰው ሲል ጠርቶታል። መሐመድ አሊ ብዙ መታወቂያዎች አሉት። ለውድድር ወደ ሪንጉ ሲገባና ከመግባቱ በፊት ጉራው አይጣል ነው። ስሜቱ የጋለ በቃላት መጫወት የሚችል የእጆችና እግሮቹ የተቀናጀ ዳንስ መሰል እንቅስቃሴ በእጅጉ ተወዳጅነትና አድናቆት ነበረው። እንደ ቢራቢሮ እንሳፈፋለሁ፣ እንደ ንብ እናደፋለሁ ሲል በአንድ ወቅት የተናገረው ቃል እስከ ዛሬ ይወሳለታል። ከቀለም ቀቢ አባቱ ኬንተኪ የተወለደው መሐመድ አሊ ወደ ቦክሱ ስፖርት ዓለም የገባው ገና በልጅነቱ የመንደር ለካፊ ጎረምሶች ቢስክሌቱን ሰርቀው ከወሰዱበት በኋላ ነው። ያኔም ራሱን መከላከል እንዲችል ያሰለጥኑት የነበረው አንድ የቀበሌ ፖሊስ ሰራዊት አባል ናቸው። እንደ አውሮፓውያን ዘመን አቆጣጠር በ1964 አሊ በብዙዎች ዘንድ ያሸንፋል የሚል ከፍተኛ ግምት ተሰጥቶት የነበረውን ሶኒ ሊስተን አሸነፈና ለመጀመሪያ ጊዜ የዓለም የከባድ ሚዛን ሻምፒዮን ሆነ። ከዚያ ግጥሚያ በኋላ ነበር አሊ ዘ ኔሽን ኦፍ ኢስላም የተባለውን በዩናይትድ ስቴትስ የእስልምና እምነት እንቅስቃሴን የተቀላቀለውና መላውን ዓለም ያስደነቀውን ስሙን መቀየሩን ያስታወቀው መሐመድ አሊ ተባለ። ያን ካደረገ ከሦስት ዓመታት በኋላ የዩናይትድ ስቴትስ መንግሥት ብሔራዊ የውትድርና አገልግሎትና የቪየትናም ጦርነትን በመቃወም ከሱ አስቀጣው። በዚያም ምክንያት አሊ ለቀጣዮቹ ሦስት ዓመታት ከስፖርቱ ተገልሎ ቆየ። በ1970 ግን ከፍተኛው ፍርድ ቤት ያን ብይን ቀልብሶ አሊን ነጻ አደረገው። አትሌቱ እንደ አውሮፓውያን ዘመን አቆጣጠር በ1981 ዓ ም ላይ ከስፖርቱ ራሱን ሲያገል 56ቴ በማሸነፍ 5ቴ በመሸነፍ ሬኮርድ አስመዝግቦ ነው። 37ቱን ያሸነፈው ደግሞ በኖክአውት ማለትም በመዘረር ነው። ይህ የዓለማችን የቡጢ ስፖርት ተምሳሌት ተወዳጅነቱ ከሀገሩ ድንበር አልፎ ሊያስተጋባ የቻለው እንዴት ነው? This here's a story of Cassius.
Clay, who changed his name to Muhammad Ali.
Muhammad Ali በዓለም ገናና ያደረገው 3 የዓለም የከባድ ሚዛን ቦክስ ሻምፒዮና መሆኑ ብቻ እንዳልሆነ በተደጋጋሚ ይገለጻል። አንዱ ምክንያት ከክርስትና ወደ እስልምና ሃይማኖት ተከታይነት መለወጡ ነው። በወቅቱም ግዙፍ ንትርክ የጫረ ጉዳይ ሆኗል። አሊ ለምን የእስልምና እምነት ተከታይ መሆን እንደመረጠ ሲናገር ሃይማኖቱ ነጻ የመሆን እድል ሰጥቶኛል፣ በእኔነቴ እንድኮራም ስሜት አሳድሮብኛል ብሏል። ካሸስ ክሌ የባሪያ ስም ነው አለ በአንድ ወቅት እንዲያውም ያን ስም እኔ እንድጠራበት አልመረጥኩትም አልፈልገውም ሲልም አስረዳ። እኔ መሐመድ አሊ ነኝ፣ ትርጉሙም በእግዚአብሔር ዘንድ የሚወደድ ማለት ነው። ነጻ ስም ነው። እናም ሰዎች እኔን ሲያነጋግሩኝም ሆነ ስለ እኔ ሲናገሩ በዚህ ስሜ እንዲጠሩኝ ይፈልጋለሁ ሲል አበክሮ ጠይቋል። አሊ በታዋቂና ታዳጊ የቡጢ ስፖርተኝነቱ ምክንያት በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የመዘዋወር ዕድል ነበረውና ከኔሽን ኦፍ ኢስላም እንቅስቃሴ ሰባኪዎችና መሪዎች ጋር መገናኘት ቻለ። እንቅስቃሴው ነጮችና ጥቁሮች እንዲለያዩ ጥሪ ያቀርባል። በተለይ በወቅቱ የኔሽን ኦፍ ኢስላም ዋና ቃል አቀባይ ከነበረው ከማልከም ኤክስ ጋር የነበረው ወዳጅነት ወደ ቡድኑ እምብርት ብሎም ወደ አክራሪ አስተምህሮቱ ሳበው። የአሊ ዘልቆ በቡድኑ ውስጥ መግባት በእርሱና በብዙ ነጮችና ለዘብተኛ ጥቁሮች መካከል ልዩነት ፈጠረ። ጋዜጠኞችም መሐመድ ሲል በመረጠው ስም አንጠራም ሲሉ እምቢተኝነታቸውን ገለጹ። አሊ በወሰደው እርምጃ ብዙ ትችት ይቅረብበት እንጂ ታዲያ አቋሙን እንዲያዘ መቀጠሉን መረጠ። አውራ ዶሮ የሚጮኸው ብርሃን ሲያይ ብቻ ነው አለ በአንድ ወቅት ሃይማኖቱን ለምን እንደቀየረ ለጋዜጠኞች ሲናገር። ጨለማ ቤት ብታቆየው ዶሮው ፈጽሞ አይጮህም አለ። እኔ የምጮኸው ብርሃኑን አይቼ ነው ሲልም አብራራ። አሊ ሃይማኖቱን በቀየረ በ3ኛው ዓመት ላይ ነበር። በቪየትናም ጦርነት አልሳተፍም፣ ሃይማኖቴ አይፈቅድም፣ ቁርአንም ይከለክላል ሲል ተቃውሞ ያቀረበው። ለማንኛውም አሊ ከ10 ዓመታት በኋላ በ1975 መሆኑ ነው የኔሽን ኦፍ ኢስላምን እንቅስቃሴ ትቶ የወጣውና አስተምህሮቱን አውግዞ የሱኒ እስልምናን የደገፈው። ኔሽን ኦፍ ኢስላም ነጮች ሸይጣኖች ናቸው ሲል ያስተምራል። እኔ በአሁኑ ጊዜ ይህን አስተያየት አላምንበትም፣ እንደ እውነቱማ ቀድሞም አምኜበት አላውቅም ብሏል ሙሐመድ አሊ።
ሙሐመድ አሊ he floats like a butterfly, stings like a bee.
መሐመድ አሊ የዲፕሎማሲያዊ ሚናም ተጫውቷል። በዘመኑ እንደ አውሮፓውያን ዘመን አቆጣጠር በ1985 ዓ.ም ወደ ሊባኖስ በሮ ታጋቾችን ይዞ ለመመለስ ሞክሮ ነበር፣ አልተሳካለትም። ከአምስት ዓመታት በኋላ በ1990 መሆኑ ነው በፋርስ ባሕረ ሰላጤው ጦርነት ወቅት ከያኔው የኢራቁ ፕሬዚደንት ሳዳም ሁሴን ጋር ተገናኝቶ 15 አሜሪካውያን ታጋቾችን ይዞ ተመልሷል። አሊ በሕይወት ዘመኑ ቱጃር መሆን ፈልጎ ቢሆን ኖሮ ዛሬ ባለብዙ ሕንፃ የመርከቦች ፋብሪካዎችና ሌሎችም የንግድ ተቋማት ባለቤት በሆነ ነበር። ያን ሁሉ ዕድል ትቶ ድምፅ ላጡ ድምፅ መሆንን ቆራጥ አቋም ሲያራምድ ቆይቶ ማለፉን መርጧል። ዝነኛው ቡጥኛ ሙሐመድ አሊ አርቲስቶች ዘፍነውለታል። አሁን በቅርቡ ደግሞ ጥናታዊ ፊልም ተሰርቶለት ይፋ ተደርጓል። አያም አሊ ይላል የፊልሙ ርዕስ። ከቤተሰብና ወዳጆቹ ጋር ያለውን ግንኙነት አብዝቶ ያወሳል። ሴት ልጁ ሜርያም አሊ አንዷ ተዋናይ ናት።
My father has a lot of sides and you hear about the fights.
አባቴ ብዙ የተለያዩ ገጽታዎች አሉት። ስለ ቦክስ ውድድሩ እንጂ ያን ያህል ስለ ቤተሰቡ አትሰማም። ቤተሰብ ለርሱ ምን ማለት እንደሆነ ሲነገር አይሰማም።
ሙሐመድ አሊ ከሌላይቱ ሴት ልጁ ጋር ሲነጋገር በፊልሙ ላይ ይታያል።
ሙሐመድ አሊ
ያባት ይስማን ይባላል።
ሙሐመድ አሊ
ያሊ ሌላይቱ ሴት ልጅ ሃና ትባላለች።
My father was always conscious about history. And you know, I think that's one of the reasons why he made
አባቴ ታሪክን በተመለከተ ሁሌም ንቁ ነው። በዚህም ምክንያት መሆኑን ታውቃለ ድምጾችን በካሴት እየቀረጸ የሚያስቀምጠው።
አሊ ከሌላው ልጁ ጋር ሲነጋገር ደግሞ
Float like a butterfly, sting like a bee.
Float like a butterfly.
እስቲ እንደ ቢራቢሮ በራሪ እንደ ንብ ተናዳፊ በል።
ጥናታዊ ፊልሙ መላው የዓለም ሕዝብ መሐመድ አሊን እንደሚወደው ያሳያል። በፊልሙ ላይ ከወዳጆቹና ከተቃዋሚዎቹ የተሰጠ የምስክርነት ቃሎችም ሶስቴ የከባድ ሚዛን ሻምፒዮኑንና የኦሎምፒክ ተሳታፊውን አሊን ያመነበትን ለመናገር ፈጽሞ ፍራቻ የሌለው ሰው መሆኑን ያረጋግጣሉ። ከፊልሙ ውጪ እኔ ዛሬ ያነጋገርኳቸው ሁለት ኢትዮጵያውያንም መሐመድ አሊን ያውቁታል። አቶ ፍቅሩ ኪዳኔ ከፓሪስ የዓለም አቀፍ ስፖርት መሪዎች አማካሪው አንዱ ናቸው። በስራቸው ምክንያት ብዙ ጊዜ አግኝተውታል። ከርሳቸው እንስማ።
መሐመድ አሊን በመጀመሪያ በደንብ የተዋወቅኩት በ1974 በአውሮፓ አቆጣጠር ኮንጎ ኪንሻሳ ላይ ፎርማንን በገጠመ ጊዜ ነው። ውድድሩን ያዘጋጅ የነበረው የአፍሪካ ስፖርት ጋዜጠኞች ማህበር ፕሬዚዳንት የነበረው ቺምፑምፑ ዋ ቺምፑምፑ የሚባለው ጋዜጠኛ ሲሆን በዛም ጊዜ እኔ ደግሞ የማህበሩ ዋና ጸሐፊ ነበርኩ እና ቺምፑምፑ በእንግሊዝኛ ስለማያውቅ መሐመድ አሊ ጋር ያለውን ግንኙነት እኔ ነበርኩ የምከታተልለት። ከዛ በኋላ ካይሮ ለጉብኝት መጥቶ እኔም እንደ አጋጣሚ እዛ ለአፍሪካ ፉትቦል ኮንፌዴሬሽን ስብሰባ ሄጄ አንድ ሆቴል ስላረፍን እንዲሁ በወሬ በወሬም ሊፍት ላይ ተገናኝተን ለቁርስ ስንወርድ አብረን ቁርስ በላን። ከዛ በኋላ ግን አልተገናኘንም። በሽተኛ ሆኖ ያው በአውሮፓ አቆጣጠር በ1996 አትላንታ ኦሊምፒክ ጨዋታ ላይ የኦሊምፒኩን ችቦ ያበራው እሱ ነው። ከዛም በቀረ የኢንተርናሽናል ኦሎምፒክ ኮሚቴ ፕሬዚዳንት ሁዋን አንቶኒዮ ሳማራን ከኔ አለቃ የሆኑት ጋብዘውት መጥቶ እኔም ተገኝቼ ያው ስለ ቦክስ እና ስለ ኦሊምፒክ ያለውን አስተያየት እንዲሁም በአስቸጋሪ በሆነ አኳሆን አስረድቶት የመጨረሻ ጊዜ ያየሁት ያኔ ነው። ያው መሐመድ አሊ በዚህ ዓለም ላይ የታወቀው በቦክሱ ሳይሆን ራሱ የጥቁሮችን ነጻነት ለመደገፍ ባደረገው ትግል በሀገሩም ቢሆን እና በሄደበት ቦታ በሙሉ ጥቁር እንዲከበር ባደረገው ጥረት ነው ሰው የሚያደንቀው። ከዚህ በቀር ደግሞ ያው ተናጋሪም ስለሆነ ደፋርና ማንንም የማይፈራ ሰው ስለነበረ በዚህ ሁሉም ያደንቀዋል።
አቶ ፍቅሩ ኪዳኔን አመሰግናለሁ። ሁለተኛው ሰው አቶ ወንዳፈረው ወልደስላሴ ይባላሉ። ከአዲስ አበባ ኢትዮጵያ ከአርባ ዓመት በፊት አሊን ቶኪዮ ጃፓን አግኝተውት እንደነበርና ያችን አስደሳች ሲሉ የገለጿትን ዕለት በሕይወት ዘመናቸው ሁሉ እንደሚያስታውሷት ይናገራሉ።
አሊን ለብዙ ዘመን ስከታተል ነበር። አሊ በተወሰነ ደረጃ ማለት በአምስተኛ ዙር በአራተኛ ዙር እዘራለሁ እያለ ይጥል ነበር ኦፖነንቶች እና እነዛ አይነት ነገሮች እና የሚያደርገው ንግግር ሁሉ በጣም ይስበኝ ስለነበረ ከልክ በላይ ወደው ነበር። እንደ አጋጣሚ ቅድም እንዳልኩ ቶኪዮ መምጣቱን ስሰማ ቻርተር ታክሲ ይዤ ሆቴል ኦኩራ የሚባል ትልቅ ሆቴል ነው፣ የጃፓን ሆቴል፣ እዛ ድረስ ሄድኩ። ከፊት ለፊቱ ሄጄ ሳየው ከብዙ ህዝብ መሀል ዩ ወይባሪ ቆማል ሌላ አይደለም ብዬ ሌሎች ሰዎች ነው ያለው እንደገና ጠራኝ። ከዛ በኋላ ተጠቃ ውስጥ እና ከኢትዮጵያ መሆኔን ቀለስኩለት። ኢትዮጵያ ወጣታለሁ ጥሩ አንዳንድ ማክስ ሰዎችም አሉ ብሎ አለኝ። ከዛ በኋላ ታሪኬን ስለሱ ያለኝን አድናቆት ሁሉ ከነገርኩት በኋላ እንደገና ጨብጦኝ ህብረችንን ቀጠልና አሁን ከመለያየታችን በፊት ፎቶግራፍ ከአንተ ጋር ለመነሳት እፈልጋለሁ፣ ነገር ግን ፍላሽ ላይት ስለሌለኝ ከውጭ ወጥተን እንነሳ አልኩት። ከዛ አቅፎኝ ያ የላኩልኝ ፎቶግራፍ ላይ እንደምታየው አቅፎኝ 100-150 ሜትር ገደማ ዝማን ያለው ላውንጅ፣ ከዛ ወጣን ውጭ። ውጭ ተቃቅፈን ተነሳን። ከዛ በኋላ ቀጠሮ ስልክ ደውልልሃለሁ ተባብለን ተለያየን።
አቶ ወንዳፈረው ወልደስላሴን አመሰግናለሁ። በመጨረሻም መሐመድ አሊ እንደ አውሮፓውያን ዘመን አቆጣጠር በ2005 በዩናይትድ ስቴትስ ለሲቪሎች የሚሰጠውን ከፍተኛውን ክብር የፕሬዝደንቱን የነጻነት ሜዳሊያ ከቀድሞው ፕሬዝደንት ጆርጅ ደብልዩ ቡሽ ተቀብሏል። አርብ የቀብሩ ሥነ ሥርዓት በሚፈጸምበት ዕለት ንግግር ከሚያደርጉ መካከል የቀድሞው ፕሬዝደንት ቢል ክሊንተን አንዱ ናቸው። የወቅቱ ፕሬዝደንት ባራክ ኦባማም አሊ ባረፈ ማግስት በላኩት የሐዘን መግለጫ ምንጊዜም የማይረሳ ታላቅ የዩናይትድ ስቴትስ አትሌት ብለውታል። በዚህ ዕለት የዮርዳኖሱ ንጉሥ ሁሴን አብዱላ እንዲሁም የቱርኩ መሪ ሬሴፕ ታይፕ ኤርዶጋን ይገኛሉ።
greatest the world's ever seen, the heavyweight champion who came back again. My face is so pretty, you don't see a scar, which proves I'm the king of the ring by far. Sing Muhammad, Muhammad Ali. He floats like a butterfly and stings like a bee. Muhammad, the black Superman who calls to the other guy.
እናመሰግናለን ሰለሞን፣ ትምርታዊም አዝናኝም ዝግጅት ስላቀረብክልን። አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ሐኪሞን ይጠይቁ።
ሐኪሞን ይጠይቁ ለምሽቱ በዚካ ቫይረስ ስርጭት አዲስ ስጋቶች ዙሪያ ያጠነጠነው ተከታታይ ልዩ ዝግጅት ለምሽቱ በተለይ አፍሪካ ላይ ያተኩራል። ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ የሚያቀርቧቸውን ትምህርታዊ ጽሑፎች መነሻ በማድረግ ለአሁኑ ዶክተር አሸናፊ ዋቅቶላን ጋብዘናል። የሐኪሞን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ዶክተር አሸናፊን ያነጋገረው።
ዶክተር አሸናፊ፣ ቀደም ባለው ውይይታችን የዚካ ቫይረስ ስርጭት ሁለት የተለየ ትኩረት የተሰጣቸውን ሁኔታዎች አንስተን ተመልክተናል። የብራዚሉ የዓለም ዋንጫ ከተለያዩ የዓለም ሀገሮች የሚመጡ ህዝቦች በአንድ ቦታ የሚሰባሰቡበት እንደመሆኑና በብራዚል ደግሞ በከፍተኛ ደረጃ የተሰራጨ በመሆኑ ወደ ተለያዩ የዓለም ሀገሮች በጥድፊያና በግዙፍ ቁጥር ይሰራጫል የሚለው ስጋት እያከራከረ ባለበት በአፍሪቃ በኬፕ ቨርዴ የታየውን ሁኔታ መነሻ አድርገው ቀደም ያለውን የስጋትና የጥንቃቄ እርምጃዎች የተመለከቱ ጉዳዮች አንስተዋል። ያ ስጋት ግን የተቋጨ አይመስልም። ይበልጡን እያነጋገረ ይበልጡንም አሳሳቢ እየሆነ ነው። ቀደም ብለን ከተነጋገርባቸው ባለፉት ሁለት ሳምንታት ውስጥ ካሉ ሁኔታዎች ጋር እንዴት ያዛምዱታል? ይሄ ስጋት ይበልጥ ተጨባጭ እየሆነ እየሄደ ነው ወይስ መላኮ ወዲሁ የሚታሰብበትን እድል እየፈጠረ ነው?
አቶ ሎላና ቮይስ ኦፍ አሜሪካን በድጋሚ አመሰግን እወዳለሁ በዚህ ጉዳይ ላይ መናገርን እድል ስለሰጣችሁን። አንደኛ ዚካ ቫይረስን የሚያስተላልፍ ፉት ቢምቢዎች በምድር ወገብ አካባቢ አፍሪካን ጨምሮ እስያን፣ ደቡብ አሜሪካን፣ የፓስፊክ አይላንዶች በሙሉ በብዛት ያሉ ናቸው። ለምሳሌ አሜሪካን ሀገር ለመውሰድ ይሄ የዚካ ቫይረስን የሚያስተላልፍ ቢምቢ የአሜሪካን ፖፑሌሽን እስከ 60% ሊደርስ የሚችል
የአሜሪካን ህዝብ ቁጥር 60% ያህል
የሚኖረው ቦታ ድረስ ይሄዳል። በዚህ ዘን ሁሉ ያሰራጫል ማለት አይደለም። እዛ የመድረስ ችሎታ አለው። ገና ከህዳር ጀምሮ ይታወቃል የዚካ ቫይረስ በኬቨርዴ ደሴቶች፣ እንግዲህ በምዕራብ አፍሪካ በኩል ከአህጉሩ ዋነኛ መሬት ወጣ ብሎ ያሉ ደሴቶች የአፍሪካ ክፍል ናቸው። እዛን በስፋት ይሰራጭ እንደነበረ ይታወቃል። በሜ 20 ላይ የታወቀው ነገር ምንድን ነው? እዛ የመጣው ቫይረስ ከብራዚል ከመጣው ቫይረስ ጋር አንድ አይነት መሆኑ ነው።
ከዛው ከአካባቢው የተነሳ ሳይሆን ከብራዚል በሆነ መንገድ እዛ የመጣ መሆኑን ያመለክታል።
ዓለም እኮ ታይዟል በግሎባላይዜሽን ምክንያት ብዙ የኢኮኖሚ እንቅስቃሴ አለ። ከፍተኛ እንቅስቃሴ ስላለ ሰዎች ስለሚገናኙ እነኚህ ቢምቢዎች ርቀት መሄድ ባይችሉም ከቃ ጋር ከምን ጋር እየሄዱ እዛ እየሰፈሩ እና ያ ይታወቃል። ይሄ ምንድን ነው ፍራቸው? ቢምቢዎቹ አፍሪካ በብዛት ስላሉ ያን የሚያስተላልፉት። በነገራችን ላይ ቢጫ ወባንም የሚያስተላልፈው ይሄው ኤዲስ ኤጅፕቲ የሚባለው ነው።
ተመሳሳይ የትንኝ ዝርያ ነው
እና ያንን ያስተላልፋል። ያ ነው አሁን በሱን ምክንያት ነው አፍሪካ ደጃፍ ላይ ስለሆነ ከአሁኑ መነጋገር አለብን፣ ከአሁኑ ቢምቢ ቁጥጥሩን ህዝቡን ማስተማር አለብን የሚባለው ነገር እዛ ላይ ነው። በሌላ በኩል ደግሞ ባለፈው ጋር እንግዲህ ከብዙ አገሮች 500,000 ገደማ ወደ ብራዚል ስለሚተላለፉ ይሄ አሁን ብራዚል ውስጥ ከፍተኛ የዚካ ስርጭት ስላለ ይሄ ይተላለፋል የሚል ስጋት አለ። ይሄ አከራካሪ ሆኗል። ምክንያቱም አብዛኛው ዓለም አቀፍ የጤና ባለሙያዎች ያምኑት የዚካ ቫይረስን ስርጭት በከፍተኛ ደረጃ ኦሎምፒኩ አያስተላልፍም ነው። አያሰራጭም ነው። ምክንያት አለው ይሄ። አንደኛ የቢንቢዎች መጠን ይቀንሳሉ አየሩ ስለሚቀየር። እንደውም በዛሬ ዕለት የወጣ ሪፖርት አለ። እነዚህ ሰዎች ኢንፌክሽን ኤንድ ኢፒዲሞሎጂ በሚል ጆርናል ውስጥ ካለው ሁኔታ ሁሉን ነገር አይተው ሪስኩም ምንድን ነው የሚሉት ኦሎምፒክ ምክንያት መጋለጥ ምናልባት 15 ሰው ይጨምር ይሆናል። ይሄ እንግዲህ 15 በጥቅሉ ይሞታል ማለት አይደለም፣ ለቢንቢ ይጋለጣል ነው ያን ያለው።
ዶክተር አሸናፊ ጣልቃ ልግባ፣ የምናወራው ምናልባትም በመቶ ሺዎች የሚቆጠር ህዝብ በሚጓዝበትና ብዙ እንቅስቃሴ ባለበት 15 ሰዎች ብቻ ተጨማሪ በዚህ ምክንያት በዚህ ሳቢያ ሊጋለጡ ይችላሉ ነው የሚለው
ነው የሚል ጥናት ያለው።
በጣም ያሳንሰዋል።
አዎ፣ ይህንም ሁሉም አንቀበልም የሚሉ ሰዎች አሉ። እና የደብሊውኤችኦ የሚቀጥለው ሳምንት መጀመሪያ ላይ በዚሁ ጉዳይ ላይ ኢመርጀንሲ ስብሰባ ያደርጋሉ። ምንድን ነው እኔ የምጠብቀው ማለት ነው፣ ጥንቃቄው መጠናከር አለበት ነው እንጂ ኦሎምፒኩ ይቁም የሚባል ደረጃ ሁለት ወር በታች ሲቀረው 7 ቢሊዮን ብር ፈሶ ሌሎች የኢኮኖሚ እንቅስቃሴዎች ይቁሙ ማለት አይቻልም። ምክንያቱም እዛ ያለው ህዝብ በሙሉ ቢቆምና ሌላው እንቅስቃሴ ቢቀጥል የተጓዡ ቁጥር 1% አይሞላም፣ እንደውም 0.25 ገደማ ነው ነው የሚባለው። እና እንደው ትኩረቱን ለወጠው እንጂ ያንን ብዙም ያሳየ አይደለም። እንግዲያው እኔ ይበልጥ የሚያሳስበኝ ነገር በዓለም አቀፍ ደረጃ እንደዚህ በየጊዜው የሚነሱትን ትናንት ኤች አይቪ ኤድስ ላይ ነው። ከዛ ጀምሮ ስንት አይነት ኤቪያን ፍሉ አወራን፣ ኢቦላን አወራን፣ ኤች አይቪ ኤድስ ደጋግመን አወራን። አሁን ይሄንን እያወራን ነው። ዓለም ላይ ያሉ ህዝቦች በተለይ በሽቶች ሲሰራጩ መቆጣጠር ማይችሉ እንዴት መጠበቅ የሚቻለው ላይ ያለው ነገር የለም። ሁል ጊዜ ሰርገኛ መጣ ምንድን ነው
በርበሬ ቀንጥስ
በርበሬ ተከሉ ሆኗል። ኤኒዌይ እና እዛ ላይ ነው እንጂ ዚካ በፍቅር ጊዜ በሚል ጽሁፍ ውስጥ አውጥቼዋለሁ። ከአንድ ወር በፊት የወጣ ነው፣ ግን ጋዜጦች አሁን ስላገኙት በዚህ ይተላለፋል የሚባል ነገር አለ። ምንድን ነው ሁሉም በመልክ በመልኩ ዝግጅት ከተደረገበት ይቻላል ማለት ነው። እና እስከ ወደፊተኛው ለዚካ የሚደረገውም ለሌሎችም ተላላፊ በሽታ የሚደረገው በጠናከረ መንገድ መቀጠል አለበት። ኦሎምፒኩ አሁን ይቁም ማለት ለአብዛኛው ሰው አይሆንም። እርጉዝ የሆኑ ሰዎች መሄድ የለባቸውም፣ ወይም የሚተመላሹ ሰዎች ከጓደኞቻቸው ሚስቶቻቸው ጋር የሚያደሩ ግንኙነት ለተወሰነ ጊዜ እንግዲህ
መታቀብን ይጠይቃል።
ያው እርግዝና እስኪያልቅ ድረስ ይጠይቃል። ከዛ ከተመለሱ በኋላ ምንም ግንኙነት ከሌለም እንግዲህ እንደ ሁኔታው ይሆናል። እንዲህ ነው ያለበት ሁኔታ የሚመስለኝ።
መልካም ዶክተር አሸናፊ፣ የዚካ ጉዳይ አነጋገሩ አያቁምም፣ የበሽታውም ስርጭት አልተቋጨም፣ ሁነኛ መፍትሄም በድምዳሜ ደረጃ አልደረሰምና በሌላ ምስል ርዕስ መልሰን በቅርቡ እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እጅግ በጣም አመሰግናለሁ።
በዛሬዎቹ ፕሮግራም አቅራቢዎች ስም የምንሰናበተው አስተናገድናችሁ እኔ አዲሱ አበበና
አዳነች ፍስሐየንን። አብራችሁን ስለቆያችሁ እናመሰግናለን።
ፕሮግራማችንን አሁን በምታዳምጡት አቤት አቤት በሚለው ሙዚቃ እንዘጋለን።
ቀጥሎ የትግርኛ ክፍል ይቀርባል።
በእኛ በኩል ደህና ደሩ።
ሰላም፣ ደህና ደሩ። አቤት አቤት